ሰላም ጤና ስጥልን ተከበራችሁ አድማጭ ተመልካቾቻችን እንደምናችሁ ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ የወጣቶች መሰናዶው ጀምሯል። ለምሽቱ ያዝናቸውን እናስተዋውቃለን።
መማር የሚችላቸው ኮርሶች እንደማናቸው ብለናሳብን ስናስባቸው ኦልሞስት ወደ 250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ በቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም እኔ ቋንቋ አዳፕት አድርጎ ሊሆን ይችላል መማር ይችላሉ ብለናሳብን።
ሙያሎጂ የተሰኘ የተለያዩ ትምህርቶችና የልምድ ልውውጦች የሚደረጉበትን ተግበሪያ በተመለከተ ከተሰናዳ ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። በምሽቱ እንደዚህ ዙሪያ ከድረገጽ መስራቾች ጋር ውይይት አድርገናል። ሌሎች ጥንቅሮችም አሉን። አይደን ገረመው መሰናዳውን በመምራት አብሬያችሁ ቆያለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን በመከወን አብሮኛለን። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆነው እየሰሩ ካሉ ከመላ የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እጋብዛለሁ። በኢትዮጵያ ግጭቶች ሴቶችን ባሳተፉ የሰላም ድርድሮች እንዲፈቱ ተጠየቀ። በኢትዮጵያ በልዩ ልዩ አካባቢዎች ያሉ ግጭቶች በሰላም ድርድሮች እንዲፈቱ የ15 ሲቪል ማህበራት ጥምረት ጥሪ አቅርቧል። የጥምረቱ አባላት በቀደም ዕለት ረቡዕ ዕለት ባወጡት መግለጫ ግጭቶችን በሰላም ለመፍታት በሚደረጉ ድርድሮች ሴቶች ውክልና እንዲኖራቸውም ጠይቀዋል። ፀሐይ ዳምጠው ዘገባ አላት።
በኢትዮጵያ ሴት መር ሲቪል ማህበራት ጥምረት ዛሬ ሮቡ በሰጡት የጋራ መግለጫ በሀገሪቱ እየተካሄዱ ያሉ ግጭቶች በተለይ ሴቶችንና ህፃናትን ተጎጂ እያደረጉ መቀጠላቸውን አመልክተዋል። መግለጫውን ከሰጡት አንዷ የሆኑት አዶዬ የኢትዮጵያ ሴቶችን የማብቃት ማዕከል ዋና ዳይሬክተር ወይዘሮ ድራርቱ መርጋ ይህንኑ የልዩ ተጠቂነትን ሁኔታ አብራርተዋል።
እንደ ሴት መር ሲቪል ሶሳይቲ ሊደርስ ማድረግ የሚገባን ብዙ ነገር አለ። ማድረግ ከሚገባን ነገሮች ደግሞ አንዱን እያደረግን ነው ያለ ነው። አሁን በቀጥታ የምንሰራበት ጊዜ አለ። ቀጥተኛ ባልሆነ መልክ የምንሰራበት ጊዜ አለ። አሁን እየሰራን ያለ ነው አድቮኬሲ ላይ ነው ያለ ነው። ምን አይነት ደረጃ ያለው በቀጣይነት ለሚለው ነገር በቀጣይነት ራሱን እየገለጠ ነው የሚሄደው። ለጊዜው ይሄ ስብስብ እየሰራ ያለው በሚዲያን በመጠቀም ውትወታ ነው የሚባለው። ውትወታ ነው እያደረግን ያለ ነው። የሚታወቀው የሰላም ጥሪ ነው። የተጀመረው ነገር ይቀጥልልን፣ በሌሎች አካባቢ ያለው ጉዳትም ተመሳሳይ ችግር እያደረሰ ስለሆነ ለዛም ተመሳሳይ መፍትሄ በየመልኩ ቢሰጠው የሚል ሀሳብ ነው።
በይበልጥ ደግሞ በኦሮሚያና በአማራ ክልሎች የቀጠሉ ግጭቶች ሰላማዊ ነዋሪዎችን ለጥቃት እያጋለጡ እንደሚገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜ ባወጣቸው መግለጫዎች አስታውቋል። በተለይ ሴቶችና ህጻናት ይበልጥ ተጎጂ እንደሆኑ ጠቅሷል። ኮሚሽኑ ባለፈው ህዳር ወር መጨረሻ ባወጣው ሪፖርት በአማራና በኦሮሚያ ክልሎች ተስፋፍተው በቀጠሉ ግጭቶች አውድ ውስጥ በሲቪል ሰዎች ላይ የሚፈጸሙ ግድያዎች፣ መፈናቀሎች፣ እገታዎችና ዝርፊያዎች የነዋሪዎችን ህይወት እጅግ የከፋ አድርጎት። ኮሚሽኑ በጥቅምት ወር መጨረሻ ባወጣው መግለጫ በተለይ በአማራ ክልል በቀጠለው ግጭት ሴቶች የጥቃት ኢላማ እንደሆኑ ጠቁሟል። የህክምና አገልግሎት ለማግኘት በተለያዩ የጤና ተቋማት መድረስ የቻሉትን ተጎጂዎች ቁጥር ብቻ መሰረት በማድረግ እንዳሰፈረውም ከ2015 ዓ.ም ሐምሌ ወር ጀምሮ እስከ 2016 ዓ.ም ጥቅምት ወር መጨረሻ ብቻ ቢያንስ 200 ሴቶች መደፈራቸውን በጤና ተቋማት መመዝገባቸውን አስታውቋል። ኮሚሽኑ እንዳለው ከተጎጂዎቹ መካከል የሀገር ውስጥ ተፈናቃይና የጤና ባለሙያ ሴቶች ጭምር ይገኙበታል። ይህንኑ የሴቶችና የህፃናት ተጋላጭነትን የጠቀሱት የፍራንቴሎ ሰብአዊ ማህበር ዳይሬክተር ወይዘሮ ሳርቱ ሸምሰድን ጉዳቱን የበለጠ የሚያውቁት ሴቶች ለመፍትሄው እንደሚያስፈልጉ አስገንዝበዋል።
የሴቶች ኮምፖነንት ይኑር መደራደሪያ ላይ ልክ ጦርነቱ ላይ የጦር ተዋጊ አለቻለ ሴቶች አሉበት። ልጅ የሚሞትባት እናት ናት። ባል የሚሞትባት እናት ናት። ለጦርነት የሚታዋጣ እናት ለድርድር እንዴት ወንበላ ትቀመጥ? ፔይኑ ፊልም ማድረግ የሚችል ህመሙን ፊልም ማድረግ የሚችል ሴቷ ነች። ቤት ካላባወራ እየቀረ በርደን እየተጣለባት ያለች ሴት ናት። ልጅ እየሞትባት እድሜ ልክ እያለቀሰች እሷ ቀብር ተከትላ የምትገባ ሴት ናት።
በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የሰላም ድርድር እንዲቀጥል እንዲሁም በሀገሪቱ ልዩ ልዩ አካባቢዎች ላይ የተስተዋሉ ያሉ ግጭቶች በሰላማዊ ድርድር እልባት እንዲያገኙ ባቀረቡት የሰላም ጥሪ ጠይቋል። ይህንኑ የኒው ሚሊኒየም የሴቶች ድርጅት መስራችና ስራ አስኪያጅ ወይዘሮ ትግስት አለባቸው በበኩላቸው የጸጥታ ችግር የተፈጠረውና ሰው ሰራሽ አደጋዎች ለችግር የተጋለጡ ሴቶችን ለመርዳት እንቅፋት እንደሆነባቸው አመልክተዋል።
አማራ ጋምቤላ ቤንሻንጉል አዲስ አበባ ላይ ይሰራል። ይህንኑ ከሰላም በኋላ የተወሰነ የፖለቲካ ስምምነት ከተደረገ በኋላ ትግራይ ላይ በመግባት ወደ ማይጨው ላይ ወደ 5000 ለሚሆኑ ሰዎች እገዛ ያደረግንበት ፕሮግራም አለ። ከዛ ጦርነቱ ከተባለ በኋላ ሰሜን ወሎ ላይ እንደዚሁ የተለያዩ ኤክስኤክስቼንጅ ወርክሮችን በማሰልጠን ሳይኮሶሻል ሳፖርት በተለይ ሴቶች ጥቃት የደረሰባቸው ሴቶች ላይ ሳይኮሶሻል ሳፖርት በመስጠት የተለያዩ ድጋፍ ስናደርግ ቆይተናል። በጦርነቱ ምክንያት ከትግራይ ወጣ አማራ ክልል ገባ። አማራ ክልል ላይ አሁን ድጋሚ መግባት አልቻለም። የተወሰነ ጊዜ ከሰራ በኋላ ከአማራ ክልል ወጣ። በጋምቤላ ላይ ልክ እንደዚሁ ስንሰራ ነበረ። ጋምቤላ ላይ በቀጠለ ወደ ኢታንግና አቡዳ ላይ ሰፊ ሳቡን ሰራ ችሏል። በቀጠላቻለን የሀገሪቷ ወደ ኦሮሚያ ላይ ያለው ነገር ኦሮሚያ ላይ በዘት ባይኖርም ሌሎች ድርጅቶች በተለይ እዚህ በአብዛኛው ግን ኦሮሚያ ላይ ሰፊ ይሰራሉ። ያን እስካሁን ችግር ማይተን የተለያየ ለጋሽ ድርጅቶች ጋር ሳፖርት ለማድረግ ፕሮፖዛሎች እያስገባን እንገኛለን እና ኢቨን ያገኘነው እርዳታ እንኳን ለመስጠት ሰላሙ በጣም አፌክት አድርጓል።
ሀገር በቀል የሆኑና በሴቶችና ህፃናት ላይ የሚሰሩ 15 ድርጅቶች ባወጡት በዚሁ የጋራ መግለጫው በሰላም እጦት ምክንያት በሴቶች ላይ የሚደርሱ ጥቃቶች እንዲገቱ በሀገሪቱ የተለያዩ ቦታዎች በመንግስትና በታጣቂ ኃይሎች መካከል የሚደረጉ ውጊያዎች ቆመው ሰላም ድርድር እንዲጀመር በድርድር ውስጥ ሴቶች ድርሻ እንዲኖራቸው የሚሉና ሌሎችም ጥሪያቸውን አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አውሮፓውያኑ 2022 ዓመተ ምህረት አንስቶ ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን የሚኖሩበትን አካባቢ እየለቀቁ ወደ ሌላ ስፍራ ሄደው ኑሮ መጀመራቸውን የዩናይትድ ስቴትስ የህዝብ ቁጥራ ያመለክታል። ብዙ ሺህ የካሊፎርኒያ ነዋሪዎች ክፍለ ግዛቷን ለቀዋል። ፍሎሪዳም የህዝብ ብዛቷ ከማናቸውም የአሜሪካ ክፍለ ግዛቶች በሚበልጥ መጠን እያደገ ሲሆን በአሁኑ ወቅት የነዋሪዎቿ ቁጥር ከ22 ሚሊዮን አልፏል። የአሜሪካ ድምጿ አንጀሊና ባግዳሪያስ ከሎስ አንጀለስ ባጠናቀረችው ዘገባ የህዝብ አስተፋፈሩን ለውጥ ትዳስሳለች። ቆንጅታዬ እንደሚከተሉት ታቀርበዋለች።
ጃን ጋብን እንደ አውሮፓውያን የዘመን አቆጣጠር ከ2001 ዓመተ ምህረት ጀምሮ ኑሮውን ካሊፎርኒያ ላይ አድርጓል። በአሁኑ ሰዓት ሎስ አንጀለስ ሆሊውድ ቡልቫርድ የሚባለው ታዋቂው ጎዳና ላይ አይ ራይድ ላይክ ስታር የተባለ የቱሪስት አስጎብኚ ድርጅት ባለቤት ነው። ጎብኚዎችን ሰብሰብ እያደረገ ሎስ አንጀለስ ያሉ የታዋቂ ሰዎች መኖሪያ ቤቶችን ያስጎበኛል። ከተማዋንም ዞር ዞር እያደረገ ያሳያል።
And I'm from the south of France and I wanted to leave the American dream.
እኔ የደቡብ ፈረንሳይ ሰው ነኝ። አሜሪካ በምትሰጠኝ የድልና የስኬት በረከት ተጠቅሜ ልኖር መጣው። መጥቼም ካሊፎርኒያ መኖር ጀመርኩ።
አንዳንድ የካሊፎርኒያ ነዋሪዎች የራሱ መጓደኞች ጭምር ለቀው እየሄዱ መሆናቸውን ጃን ይናገራል።
The cost of living is just going through the roof. So most people cannot take the pressure anymore.
የኑሮ ውድነቱ ጣሪያ የነካ ነው። በቃ ሰው ጫናውን መቋቋም ያቃተው መጥቷል።
የኋለኛው የዩናይትድ ስቴትስ የህዝብ ቆጠራ እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት ከ800 ሺህ በላይ የካሊፎርኒያ ነዋሪዎች ለቀው ወጥተዋል። የሚበዙት የሄዱት ወደ ቴክሳስ ክፍለ ግዛት ሲሆን ከ100 ሺህ የሚበልጡ የካሊፎርኒያ ሰዎች አሁን ኑሯቸውን ቴክሳስ አድርገዋል። የቴክሳስ ነዋሪዋ ዳያን ሮድስ እንዲህ ይላሉ።
So come to Texas, but don't bring your politics with you.
ወደ ቴክሳስ ኑ፣ ብቻ ፖለቲካችሁን ይዛችሁብን እንዳትመጡ።
ሰዎች ከሌሎች ክፍለ ግዛቶች ለምን ሎን ስታር ወይም ብቸኛይቱ ኮከብ ተብላ ወደምትጠራው ቴክሳስ መጥተው ለመኖር እንደሚፈልጉ ይገባኛል ነው የሚሉት ዳያን ሮድስ።
We don't have a state income tax.
ለክፍለ ግዛቱ የገቢ ግብር አንከፍልም። የመኖሪያ ቤት ዋጋም ቢሆን ከካሊፎርኒያም ሆነ ከሌሎች ብዙ ክፍለ ግዛቶች በጣም ይረክሳል።
በንጽጽር ቁጥራቸው አነስተኛ ይሁን እንጂ ታዲያ ቴክሳስን ለቀው ካሊፎርኒያ የገቡ ሰዎችም አልጠፉም። በህዝብ ቁጠራው መረጃ መሰረት በ2022 42,000 የቴክሳስ ሰዎች ለቀው ካሊፎርኒያ ገብተዋል። ከአንዳንዶቹ የዩናይትድ ስቴትስ ክፍለ ግዛቶች ወደ ሌላ አካባቢ በብዛት መንቀሳቀስ የተጀመረው በአውሮፓውያን 2020 የኮቪድ-19 ወረርሽኝን ተከትሎ እንደሆነ ጉዳዩን የተከታተሉ አዋቂዎች ይናገራሉ። የካሊፎርኒያ ዩኒቨርሲቲው ዴቪድ ካይል ሲያስረዱ
ፓንደሚክ ኦፍ ኮርስ had a big impact on how we see
ዓለም አቀፍ ወረርሽኝ ለምንኖርበት ቦታና ለስራችን ባለን አመለካከት ላይ ጫና አሳድሯል። በቀሪው ዕድሜያችን ምንድነው ማድረግ የምንፈልገው እንድንልም አድርጎናል። ብዙዎቻችን የምኖር ትርጉሙ ምንድነው የሚል ቀውስ ውስጥ ገብተናል። እናም ሰዎች የሚሄዱት እዚህ መኖር አልፈልግም ሌላ ቦታ ነው ብለው ሳይሆን በቃ ለየት ያለ ነገር ለሞክር እስኪ በሚል ስሜት ነው።
በህዝብ ቁጠራ ዋሃዛዊ መረጃዎች መሰረት ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን በ2022 የሚኖሩበትን ክፍለ ግዛት ለቀው በሌላ ግዛት መኖር ጀምረዋል። አሁንም ዴቪድ ካይል
I believe that we're in a moment where people try
አሁን እንደምናየው ከሆነ ሰዎች እኔ ቦታ ከመሰጣቸው እሴቶች ጋር በሚስማማ መንገድ መኖር የሚችለው የት ብኖር ነው የሚለውን አስበውበት ለመኖር እየሞከሩ ነው።
74,000 የቀድሞ የካሊፎርኒያ ነዋሪዎች ለቀው አዲሷ መኖሪያቸው እንድትሆን የመረጧት አሪዞናን ሲሆን 50,000 ሰዎች ወደ ፍሎሪዳ ሄደዋል። ስካት ስቶርጌት ጓዛቸውን ጠቅልለው ወደ ፍሎሪዳ ሊጓዙ በዝግጅት ላይ ናቸው።
I enjoyed my time but I'm ready to go.
እዚህ ደስ ብሎኝ ነው የኖርኩት። አሁን ግን ልሄድ ወስኛለሁ።
ካሊፎርኒያን ብዙዎች ነዋሪዎቿ በቃሽኝ እያሉ የጣሏት ቢሄዱም አሁንም ቢሆን ከሀገሪቱ ክፍለ ግዛቶች ሁሉ ትልቁን የህዝብ ብዛት እንደያዘች ነች። 39 ሚሊዮን ነዋሪዎች አሏት።
ሙያሎጂ መሰረቱን በኢንተርኔት ላይ ያደረገ የትምህርት ተቋም ነው። ይህ ተቋም ታዲያ ወጣቶች ቢያውቋቸው የተርፉባቸዋል ያላቸውን የሙያ ክህሎቶች ትምህርቶችን በቀልብ ሳቢ ምስሎች አደራጅቶ ያቀርባል። በሙያቸው የተከበሩ ወጣቶችን በአስተማሪነት የቀጠሩና መልካም የትምህርት አማራጭ ለመሆን ያለመው ተቋም ኃላፊ የመረጃ ሳይንስ ባለሙያው ምስክር አዳነ ነው። ሀብታም ስዩም ከምስክር ጋር ያደረገው አጭር ቆይታ በመቀጠል ይቀርባል።
ከልጅነት ጀምሮ ሶፍትዌር ኢንጂነሪንግ ምን ትልቅ ህልም ነበረኝ።
ምስክር አዳነ እባላለሁ። የሙያሎጂ ዲጂታል ሰርቪስ ስራ አስኪያጅ ነኝ። ሙያሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያም ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካልኩለሙን አዘጋጅተን ፕሮዲውስ አድርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ሙያሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪሪከርድድ የሆኑ ቪዲዮዎች አለ። ራሳቸውና ኳሊቲያቸውን ይጠብቋሉ። ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፒሪየንስ ያላቸው ቢያንስ ከአምስት ዓመት እስከ 10 ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ በነምናስባችን ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሙያሎጂ.com ይሰኛል።
በጣም አመሰግናለሁ ምስክር። ይሄ ሙያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅቶ የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድን ነው የሚለውን እስቲ በመጀመሪያ አስረዳን።
እንግዲህ ይህን ስንጀምር አሁን ኦልሞስት 1 ዓመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርሲቲ እንደተመረቁ። ግን ሪያሊቲ ወርልድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር። ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪንቴሽን፣ ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ደግሞ ቴክኖሎጂ ላይ ብቻ አይደለም፣ ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራ ዓለም ሲገባ ይሄ ነገሮች ውቀት ያስፈልጉም ደግሞ ሪል ስኪሎችን ያስፈልጋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከመንማሩ የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይ ደግሞ በሳለም የምናገኛቸው ኤክስፒሪንሶች ትልቅ ናቸው ብለን አሰብን። ሶ ኳይናት ይሄን ነገር ከሶፍትዌሩ ወጣ አርገን بنናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እንደማናቸው ብለን አሰብን። ስናስባቸው ኦልሞስት ወደ 250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም እኔ ቋንቋ አዳፕት አድርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምድር ይህን ማንጀመረዋልን ሲስተሙ ላይ ባክግራውንዳችን ነበር፣ እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጥን፣ ከእነሱ ጋር ፕሮዳክሽን ሰራን፣ ዜን ለቀቅን ማለት ነው። የዚህን ስራ ላይ ማለት ብዙ ሰው ይህን ነገር በቀላሉ መጠቀም እንደሚችል ማየት ችለናል ማለት ነው።
ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምህራኖችን የምትመርጡበት መስፈርት አላችሁ ወይ?
ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካዳሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥራ ነው። ስለዚህ ከቀለም ትምህርቶች ውጪ በቀላሉ ሰዎች መማር የሚችሉት አንዳንዴ አሰበነው ከሆነ ብዙዎቻችን ስራ ላይ ለምለም ላይ የምንሰራው ነገር ከተባርንበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠና ነው ሌላ ነው፣ የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳን የምንሰራ ኤክስፒሪንስ የምናደጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርልድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንጻር ደግሞ መምህራኖቹ ሞያሎጂ ዶት ኮም ላይም ገብተው ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት ከአስር ዓመት ኤክስፒሪንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪንሳቸውን ቼክ አድርገን ያመጣ ናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጄኔሬሽን ስፔሻሊ የእኛ ተጠቃሚዎች ወይ ደግሞ የእኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው አብዛኛው ሰዎች። እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርት ላይ ትኩረት የማንሰጠው ተመርቄ ምን ሆናለሁ፣ ተመርቄ ምን አድርጋለሁ፣ ማንን እመስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርልድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ ይችላለሁ። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት እና የመረጥናባቸው በቃ ለማህበረሰቡ ኢንስፓየርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላቸው እና ለኔክስት ጀኔሬሽን ደግሞ መለወጥ የሚፈልጉ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው? ወጣቶች የነሱን ከነሱ ኤክስፒሪንስ ተለምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው።
ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ግን እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ?
እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠብቅም። ያንም ለማድረግ ብዙ ትጋት ጠይቃል፣ ማስታወቅ ጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገና ነን ማለት እንችላለን እሱ ላይ። እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሙኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ከበፊቱ ብለን እናስባለን። ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍለው መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ ነው እየመጣን ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም አውቶሜትድ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ፣ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያን ነገር መጠቀም አልችልም፣ ያን ነገር አንደርስታንድ ወይም ደግሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወተለያዩ ደግሞ ወደ ሰዎች ሊጠቀሟቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ
የተወሰኑ ቪዲዮዎችን እኔም ተመልክቻለሁ። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም?
እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርልድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ደግሞ ለመስራት ብቁ አይደሉም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት ነው። ስለዚህ ሙያሎጂ ደግሞ ምንድን የሚያስበው እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚሆነው ማለት ነው። ወጣቶች አሉ በየአመቱ የምንሰማው 800-900 ሺህ ተማሪ ከ12ኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ደግሞ ኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያዩ ስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይም ወደ 12ኛ ክፍል የሚገቡ አሉ። ከዩኒቨርሲቲም ደግሞ የሚወጡ ሰዎች አሉ። እነሱን ሰዎች ተደራሽ ማድረግ ብንችል እንዲሁም ደግሞ ይህን ደግሞ ቴክኖሎጂ እንደመሆኑ መጠን አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ ስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት የማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው ስኪል ያላቸው ሰዎች በቀላሉ የእኛም ፕላትፎርም ተጠቅመው ማስተማር የማይችሉት? የትም ቦታ ልንሆን እንችላለን። አንደኛው ትኩረት ሰተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየው አንተን ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለን። ማለት በመለንበር ነው ቋንቋ የሚያስተምረን ሰው ብናገኝ፣ ጎናችን ደግሞ አካባቢዎችን ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን፣ ለመጠየቅም እንትንላለን ማለት ነው። ስለዚህኛ ፕላናችን ወይም ደግሞ ወደ ኔክስት ደግሞ የምናስብ ምንድነው ይህንን ነገሮች በመላው አፍሪካ አውሮፓን ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው።
እጅግ በጣም አመሰግናለሁ ምስክር አዳነ። ሙያሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለ ህልማችሁ አጭር መግለጫ ስለሰጠህን በእጅጉ አመሰግናለሁ። መልካም እድል ሁሉ ግጠማችሁ።
እኔም አመሰግናለሁ በጣም።
የዩናይትድ ስቴትስ የልማት ተራድኦ ተቋም USAID በኢትዮጵያ በግጭት ሳቢያ ለተጎዱ አካባቢዎች ድጋፍ ለመስጠት ፈቅዷል። አዲስ ቸኮል ዘገባ አለው።
የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም በምህጻሩ USAID የኢትዮጵያ የማህበረሰብ ተሳትፎ ፕሮግራም አስተባባሪ ወይዘሮ ብሌን አስራት $20 ሚሊዮን ጠቅላላ በጀት የተያዘለት ፕሮግራም የ4 ዓመት የትግበራ ጊዜ እንደሚኖረው ገልጸዋል። በሀገር አቀፍ የዜጎች ፍላጎት ዳሰሳ ጥናት ህብረተሰቡ ያነሳቸውን ችግሮች የሚያቃልሉ ስራዎችን ማገዝ የመጀመሪያው የፕሮግራሙ ድጋፍ እንደሚሆን አስተባባሪዋ ገልጸዋል።
ሁለት አይነት ድርጅት ነው የምንመርጠው። አንደኛው ክላስተር ሊድ ይባላል። ክላስተሮችን የሚያስተባብር የተለያዩ የባለድርሻ አካላቶችን የሚያስተባብር ድርጅት ነው። እሱን አወዳድረን እንመርጣለን የፋይናንስ ድጋፍ ሰጣለን። በዚህ አመት ሁለት ድርጅቶችን ነው እንደግፈው። ድሬዳዋ ላይ ጥናት አካሂደን ነበር፣ የዜጎች የደስታ ጥናት አካሂደን ነበር። በዚህ ደስታ ጥናቶች ውስጥ የመጣው ችግር ወይም ደግሞ ማህበረሰቡ ይፈታልኝ ብሎ ያነሳው ችግር አንደኛው የውሃ ችግር ነው፣ ሁለተኛ የመንግስት በጀት ግጽኝነት ላይ ነው። ሰው በእነዚህ ሁለት ጥናቶች ላይ ድርጅቶችን አወዳድረናል። የተወዳደሩ ድርጅቶች ተመርጠዋል። ገና የመጨረሻ ውሳኔ አልተሰጠም። እነዚህ ድርጅቶች በዋነኝነት የሚሰሩት ምንድን ነው? ውሃ ላይ የሚሰሩ ባለድርሻ አካላትን የችግሩን ምንጭ፣ የችግሩን መንስኤ እንዲሁም ደግሞ ለችግሩ መፍትሄ ሊሆን የሚችል ከሚመለከተው አካላቱ ጋር የማስተባበር የማቀናጀት ስራዎችን ነው የሚሰሩት። ለዚህም የሚሆን የበጀት ድጋፍና የሙያዊ ስልጠና የአቅም ማጎልበት ስራዎችን እንሰራለን ማለት ነው።
በተከታይነት የሚደረገው ድጋፍ ደግሞ የሲቪል ማህበራትን የማጠናከር አላማ ያለው ነው።
ሲቪክ ኢንኩቤተር ግራንት ይባላል። ይሄ ሲቪክ ኢንኩቤተር ግራንት የሚሰጠው ለማዕከል ነው የምንመሰረተው። ይሄ ማዕከል የሀሳቦች የሚፈልቁበት የሚሸራሸሩበት፣ ሰዎች ዜጎች የሚወያዩበት ብሎም ደግሞ የጀማሪ ድርጅቶች ደግሞ አቅማቸው የሚጎለበትበት፣ ነባር ድርጅቶችም ያላቸውን ክፍተቶች ተለይቶ የአቅም ማጎልበት ስልጠና የሚሰጥበት።
የምክክር መድረኩ ተሳታፊዎች መርሃ ግብሩ የሲቪክ ማህበራትን ለማጠናከር አስፈላጊ እንደሆነ ይናገራሉ። የድሬዳዋ ልማት ማህበር ሊቀመንበር አቶ ከልተማ በቀለ
እንግዲህ የሲቪክ ማህበራት በህብረተሰቡ ውስጥ ገብተው የህብረተሰቡ ችግር ለመፍታት አንዱ ማነቆ የሆነባቸው የበጀት ችግር ነው አንዱ። ከዚህ አንጻር በዚህ መልኩ የተዘጋጁ እንደሰማነው ከሆነ ከፕሮግራሙ ወደ 50 የሚደርሱ የተለያዩ ፕሮጀክቶችን መተግበር የሚያስችል አለው፣ የተያያዘ ነገር አለው። ከዚህ አንጻር ሲቪክ ማህበራት አንደኛ በሰው ኃይልም በገንዘብም ከዚህ ፕሮግራም ወይም ፕሮጀክት ተጠቃሚ ነው የሚሆኑት እና ጥሩ አጋጣሚ ነው ብዬ አስባለሁ።
ምስራቃዊ የልማት ተነሳሽነት የተሰኘ መንግስታዊ ያልሆነ ድርጅት ኃላፊ የሆኑት አቶ ግርማ ቱፋም የበጀት ድጋፉ ለሲቪክ ማህበራት ሁሉና ወሳኝ ነው ይላሉ።
የነዚህ ኢትዮጵያ ሲቪክ ኢንጌጅመንት እንትን ክሬቲቭ አሶሲሽን እኮ ሰፖርት ባያደረገው ሲቪክ ማህበራት መንቀሳቀስ አይችሉም። በራሳቸው ስራውን እነሱ ያመጡታል፣ በበጀት እነዚህ ይደግፉታል። ስለዚህ የዛሬው ቀድሞ እንዶ ወደ ስራው ከመገባቱ በፊት እንደዚህ አዌርነስ ክሬሽን ከሌላው ማለት ከሚመለከተው አካል ጋር አዌርነስ ክሬሽን እንዲፈጠር ማድረግ ለስራው መደላደል ይፈጥራል።
በኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2019 ድረስ ይሰራበት የነበረው መንግስት ያልሆኑ ድርጅቶችና የሲቪክ ማህበራት ህግ በቁጥርም በአቅምም እንዳይጠናክሩ አድርጎ ቆይቷል እየተባለ ይተቻል። አሁን በዩኤስኤድ የተዘረጋው መርሃ ግብር በአንጻሩ ይህን ውስንነት ቀርፎ ተቋማቱን ለማጠናከር የራሱ ሚና እንደሚጫወት በምክክር መድረኩ ላይ ተመልክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመቀጠል ደግሞ ዳዊት ገልሞ በኦሮሚያ ክልል ካሉ መስህቦች መካከል አንዱን ያስቃኘናል።
በኦሮሚያ ክልላዊ መንግስት የሎባቦር ዞን በለምለምነታቸው ከመጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባ ወንዝ ሸለቆን የያዘው የያዩ ተፈጥሮ ደን የሰሌ ነው ነው እንዲሁም የሶር ፋፋቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢሉ አባቦር ዞን በቾ ወረዳ የሚገኘው የሶር ፋፋቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይመሰል ፋፋቴዎች አሉት። አቶ ተካልኝ ፋንታ የበቾ ወረዳ ባልና ቱሪዝም ጽህፈት ቤት ኃላፊ ናቸው።
አናም በቾ በካዋተ ቱሪዝም ሄዱ ቀብዲ።
የሶር ፋፋቴዎች በበቾ ወረዳ ተዳፋቶች ውስጥ የሚንሸዋሹ የቱሪስት መስህቦች ናቸው። በቁጥር 4 ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፏፏቴ አለ። በለሊሳም በሶር ወንዝ ላይ ያለ አራተኛ ፏፏቴ ነው። በጉድ እና ሶር ቀበሌ ያለው የደኖ ፏፏቴም ሌላው ነው።
አኩማ አፍሪካ ቲዩ ለጋ አባያት አንሴ
የሶር ፏፏቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም አስተዋጽኦ አድርጓል።
በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸረው ሶር በመሰረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት ማመን ኑር ሁሴን የብቾ ወረዳ ነዋሪ ነው።
አናራለ ኪሎ ሜትር ሸንድ ዋልቀን ኒፈጋቱ
ሶር ከበቾ 5 ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ ያከባቢው ነዋሪ ቅሬታ አለው። ወደ አከባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለጉዳዩ ያነሳል። የቀረበበት ጊዜ የለም። ለምን አይለማልንም? ይህ ፏፏቴ ለአፍሪካ ጭምር መትረፍ የሚችል ነው።
ፈረንሳ ባየራ ኪሳረጀ ቹራ
መንገዱ በጣም አስቸጋሪ ነው። ለሀገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግር
ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል። በነገው ምሽት በሌላ ዝመት ሰናዶን እንጠብቃችኋለን። ጤና ይስጥልን።